ክፍል ሁለት ፕሮግራማችን አሁን ይጀምራል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 7ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሸለባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋውርሽ ያንጎልሽ ነጻነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አግጦ ውበትሽን ለብሶ ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ፍል ቁም ነገር አይደለም የለኔ አካል በሞት እንድከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም ማይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ ራቸው እድግ ነው ፍልቆ መሳፍርት ወሰንዲካ ያለው እስከ ምጻት ያፈቀሩሽ ልጆች ወይኛቸው የሞቀ ፍቅርሽ ከልባቸው እድግ የጠለቀ አንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ ይጠና ይወደድ አንጀት ያፈቀረሽ ሲለየ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሻን ሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን ትካዜሽ ወጨፎ ሸቀቀንሽ ጭፍና የረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሽው ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታ ትስትነሳ ይሞቱ ልጆችሽ ትንሣኤ እንጂ ነው ሀዘንሽን ባሴት ሊረውጡ አስበው። ጥቃትሽ ይጠፋል በኃይል ተደምስሶ፣ ህይወትሽ ይጠራል የነበረ ደፍርሶ። ያለፈው አለፈ መጪውን ጠብቂ፣ ለምትሄጁ መንገድ ስንቅንሽን ሰንቅንቂ። የልጆችሽ አጥንት የሞቱት ሁና የሚለመልም ነው አንድነት በመላ። ስጋቸው አበባ አእምሯቸው ፍሬ፣ አብቦ ያፈራል ከነገ ከዛሬ። ምን የወላድ መሃን አሁን ብትወኚ፣ እዱ መዝራቱ የሚባል ወንድ ልጅ እንድትወልጅ መኚ። ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሐዘን አይግባሽ፣ ታሪክ ቤት ሊሰሩ መንገድ ሄዱልሽ። ትላንት ሄጄ መጣው ከረጅም ጎዳና፣ ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና። ይህን መላእክት ላከኝ እንደ ነገር ላንቺ፣ እናታችን የኛ እንድትበረቺ። አትዘን እናቴ ትበል በርታ በርታ፣ አይንሰፍሰፍ አንጀቷ አለላት መከታ። ኑሮ ፈረቃ ነው አለላት ምትክ፣ የኔን ትሚፈጽም መደርሰው ከልክ። እንግዲህ እናቴ አፈር ተበላኝ፣ ታኑረኝ በልቧ እንዳትረሳኝ። በሙግት ነበረ ያለ ህሊናዬ፣ የእናቴ መከራ ሆኖ መከራዬ። ፈንታዬን ተወጣው ፍጆታው ለሌላ፣ የትልሙን ማቃኛ ይፍጠር ሌላ መላ። ብዙ አንጻር አይነበር እኔ በሕይወቴ፣ እየተደቀነ ሲጋረድ ተፊቴ። ልከላው ብሞክር ክፉ ክፉውን፣ የእናቴን መከራ እሾህ ጉልጥምቱን። የሐዘን ጥቃቷን እያወቀው ልቤ፣ መከራዋን መክላት ዳር ዳሩን ቀንጥቤ። ከአቅሙ በላይ ነገር ተስኖት አካሌ፣ የገደል ስር ጩኸት ሆኖበት ቀበሌ። ዝም ብሎ ማዳመጥ ጊዜው እስኪለግስ፣ ሳይወድ በግዴታ ይኸው ሲታገስ። ይህን ሁሉ እያየው ስኖር በንጉርጉሮ፣ አጥንቴን ሰበረው የኔ እናት እሮሮ። እኔ እንደዚህ ሆኜ ገባሁ ከመቃብር፣ ልጅ ትውለድ እናቴ የሚያደርሰው ከዳር። ይህንን ተናግሮኝ ልጅሽ ጥሎኝ ሄደ፣ ሌላ እንዳልጠይቀው ዛር ሆኖ ነጎደ። አላርፍ እንኳን ብሎ ከመቃብር ገብቶ፣ አጥንቱ ነገረኝ ይህን አፋውጥቶ። ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ፣ ጭንቅሽ አንሰፍስፎኝ ገባ በጉልበቴ። ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ ሁለተኛ እትም ጥቅምት 2007 ዓመተ ምህረት ክፍል 7 ካምፕስ ስንገባ የቁስለኛው ካምፕ ማለት ነው ሽማግሌው ፊታውራሪ ነጋሽ ከነበሩበት ዋሻ ወጥተው ተቀበሉኝ የጣሊያን የወታደር የብረት ቆብ አናታቸው ላይ አድርገዋል ቆቡ ላይ የተጻፈውን ምልክት ሳስተውል አዩኝና የብረት ቆብ የጣሊያን ጀነራል ነው በመልከቱ እንደምታየው ከጄ ሳያመልጥ ደርሼ ጉሮሮውን ቆረጥኩት የጀነራል ነው የተባለው ምልክት ሳይው የሬዲዮ ሰራተኛ ነው የነበረው ነገር ግን ነገሩን ላለማበላሸስል ሰውየውን እንኳን ደስ አለው ታልኳቸው ወሽው ውስጥ ምግብ ተዘጋጅቶ ነበር በዛት ያለው ያተርሸት አምጥተው ፊታችን አስቀመጡ አተሩን እየፈለፈልን ስንበላ ሽማግሌው ነጋሽ ሐሳብ የገባቸውና የተጨነቁ ይመስላሉ ምን እንደሚያስጨንቃቸውም ጠየቅኳቸው አንድ ያላቸው ልጅ በጽኑ ቆስሏል ለምን ቀደም ብለው አልነገሩኝም ትንሽ አረፍ ሳትል አስቸግረህ አልፈለኩም ወዲያውዱ ወደ ቆሰለው ሰው ይሄድ አሳዛኝ ሆኖ ልጃቸው የመጨረሻ ሰዓቱ ላይ እንደነበረ ግልጽ ነው እንደቆሰለ ብዙ ደም ስለፈሰሰው ደክሟል ደሙም መመረዝ ጀምሯል ማድረግ የምንችለውን ሁሉ አደረግን ሌላው ቢቀር ጥሩ አልጋ ላይ አርፎ ነበር ጥቂት ቆይቶ ደግሞ ቁጥራቸው በርከት ያሉ ሰዎች በዋሻው መግቢያ በር ላይ ተሰበሰቡ ሐኪሙን ማየት ይፈልጋሉ መልኩ ምን እንደሚመስል የጸጉሩ ቀለም ትልቅ ነው ወይስ ትንሽ ደግሞስ ምንድነው የለበሰው የመሳሰሉት መልኩን ማወቅ ይፈልጋሉ ምክንያቱም በኋላ ቆስለኞች አካባቢ ሲሄድ ሰው እንዳይገለው ነው ቁመቴ 6 ጫማ ከ2 ኢንች ነው ለመለየት ይረዳቸዋል ምክንያቱም በነሱ አስተሳሰብ ጣሊያኖች ቁመታቸው አጭር ነው በራሳቸው ቋንቋ መናገር ሲጀምር በመካከላችን የነበረው መከለያ ተወገደና እንደ ወንድማቸው አርገው አዩኝ ሁሉም ዋሻዎችና ቁጥቋጦዎች በወታደሮች ስለተያዙ ለኔ ማረፊያ የሚሆን ቦታ ማግኘት አስቸጋሪ ነበር እውነት ነው ብዙዎች አብሬያቸው እንደሆን ጋብዘው ነበር ግን በብዙ ምክንያቶች ይቅርብኝ ብያለሁ በመጨረሻ ሜዳ መካከል ላይ ወዳለ ባዶ የገበሬ ቤት ለመሄድ ወሰኑ። ሶስት በጥሩ ሁኔታ የነበሩ ጎጆዎች ነበሩ። ሶስቱን ለመኖሪያ፣ ለቃ ማስቀመጫና ለማከሚያ ቦታ ማድረግ ይቻላል። በተጨማሪ ያስተዋልኩት ነገር ቢኖር የጣሊያን አውሮፕላኖች የሚጠረጠር ነገር ካላዩ በስተቀር ጎጆዎች ላይ ቦምባ አይጥሉም ነበር። በቅጠል የተሰራ ጎጆ ቆመ ለታካሚዎች እንደ መቆያ ክፍል መሆኑ ነው ሰዎች ከፊት ለፊት ሜዳ ላይ እንዳይሰባሰቡ ዘቦች እንዲቆሙ ተደረገ محل طورنت لاي سلاللو يكاي مسكال باندرا مسكال تككل نو بيالا سبكم انديوم لطاليان اوروب بلانوش ييلا ما ملكت مستد يهونال انجدي بزي هونيتا اوروب بلانوشن سالفرا مدفري باندان وتدروشن دفار سو يميل مقسا اسجن يتولينيال فليلوزنجن كمون ينو يتقوطال كوت በቀን ብርሃን 30 ሰዎች ብቻ ደፍረው ለህክምና መጡ። በዚህ ምክንያት ስራይን በሚከተለው ሁኔታ አደላደልኩ። አንድ የመጀመሪያ የታመሙ ሰዎች ማያ ጊዜ ከጧቱ 11 ሰዓት እስከ ጧቱ 1 ሰዓት ድረስ። ሁለት ከአንድ ሰዓት እስከ ጧቱ 4 ሰዓት ማረፊያ ጊዜ። በዚህ ሰዓት ቁርስ የምበላበት የህክምና መሳሪያዎችን የምቀቀልበትና ለሚቀጥለው ስራ ክሊኒኩን የማዘጋጅበት ጊዜ ነው። 3 ከአራት ሰዓት እስከ እኩለ ቀን 6 ሰዓት መንቀሳቀስ የማይችሉ በየዋሻው ያሉ ቁስለኞችን እየዞርኩ የምጎበኝበትና ቁስላቸውን የማከምበት። 4 ከ6 ሰዓት እስከ 9 ሰዓት የምሳና የረፍት ጊዜ። 5 ከ9 እስከ ምሽቱ 1 ሰዓት ህሙማን የሚታዩበት ጊዜ። ከዚያም ቀጥሎ እስከ ምሽቱ 3 ሰዓት ተጨማሪ ህሙማን የሚታዩበት ጊዜ ሆነ። ሁለት ትልልቅ ፋኖሶች ቀዶ ህክምና ለማድረግ በቂ ብርሃን ይሰጡ ነበር። ለብቸኛ ዶክተር ከሶስት ያገሩ ተወላጅ ረዳቶች ጋር ብቻ መስራት የሥራ ጫናው በጣም ከባድ ነበር። ሁሉን የሚያስፈልግ ነገር ለማድረግ አስቸጋሪ ነበር። በተጨማሪ በቂን ከልፍ ማግኘት አልቻልኩም። በማረፊያ ሰዓቶች መተኛት ብፈልግም በጣም ታሟል በሚባል በሽተኛ ምክንያት እከፈከሳለሁ። በቀን እንዳልተኛ ደግሞ በአውሮፕላኖቹና በቦምቦች ፍንዳታ ድምጽ ድንገት እነቃለሁ። ያም ሁሉ ሆኖ ብዙ የሚያስገርሙ ብዙም የሚያስቁ ሁኔታዎች ስለነበሩ ብቸኝነቱ እንደሚቻል እንዲሆን ረድቷል። ለምን እንደሆነ በማይገባኝ ምክንያት በመትረየስ ጥይት መቁሰል እንደ ክብር ይቆጠር ነበር። እኔ ቁስሉ ከጠመንጃ ነው ወይም ከቦምብ ፍንጣሪ ነው ብዬ ብናገር ከስድብ ነው የሚቆጠረው። ሐኪሙ ምንም አያውቅም እባላለሁ። ቁስሉ ከመትረየስ አይደለም ብዬ ከተናገርኩ አንዳንዶች መታከሙን እምቢ ይላሉ ወይም ተከታታይ ህክምና አያደርጉም። አንድ ሰው በፍንጣሪ ተመቶ የተለያየ ሰውነቱ ክፍል ላይ 10 ቦታ ቆስሏል። ሳላስበው ሰውየውን እድለኛ ነህ እንኳን ቦምብ ወደ አየር አልወረወረህም ስል በጣም ተናደደ። አታይም እንዴ ይሄ ሁሉ ቁስል በመትረየስ ጥይት እንደሆነ አንዱ በዚህ በኩል ነው የገባው አለ በቀኝ ተከሻው በኩል ወዳለው ቁስል እያሳየ። ይሄውና የወጣው ደግሞ በዚህ በኩል ነው ብሎ በግራ ጭኑ ላይ ያለውን ቁስል አሳየኝ። መከራከሩ ፋይዳ የለውም። አቆሳሰሉ እንዳሰበውና እንደሚያምንበት እንደሆነ ቢሆንለት ኖሮ ቶሎ እንደሚድንም አውቃለሁ። ሰዎች የመግቢያና የመውጫ ቁስሎች ምን እንደሚመስሉ በደንብ ጠንቅቀው ያውቃሉ። ነገር ግን የመግቢያ ቁስል በጀርባቸው ከሆነ ለምሳሌ የእግራቸው መጫሚያ ላይ ታፋቸው ላይ ሆኖ ሳገኘው ከዚያ በኋላ መግቢያና መውጫውን መናገር ያቆማሉ። በዚህ ጊዜ ሲሮጡ ወይም ሲሸሹ ከኋላ የተመቱ መሆናቸውን በፍጹም ሊያምኑልኝ አይችሉም። በሙቀቱና በአፈር ምክንያት እኔ ከማከሜ በፊት ሁሉም ቁስሎች በበሽታ ይለከፋሉ። ባለኝ መሳሪያ ብዙም ማድረግ የምችለው ነገር ስላልነበር ቁስሉን ደም በያዘ መርፌ እየዋጋው ማከም ባልጀምር ኖሮ እጄ እንደታሰረ ነበር የምቆጥረው። ይህም ማለት በቁስሉ ዙሪያ የሚቻለውን ያህል ደም በመርፌ ይወጋል። ይህ ደግሞ በሽታው ከቁስሉ ውጭ ወደ ሌላ ቦታ እንዳይሰራጭ ይረዳል። ደሙም የሚወሰደው ወይ ከበሽተኛው ከራሱ ወይም ከሌላ ሰው ነው። በሽታው ከሰውነት አልፎ ወደ ሰውነት የተሰራጨ ከመሰለኝ ደግሞ ከሰውነት ወደ ላይ ከፍ ብዬ ወደ እጢዎች የሚመላለሰውን ፈሳሽ እዘጋለሁ። በዚህ አሰራር ምክንያት የሚገኘውን ያልተጠበቀ ውጤት ማየት አስደናቂና ደስ የሚያሰኝም ነበር። ከአራት ሰዓታት በኋላ የቁስሉ ዙሪያ ተቆር ያለና ሰማያዊ ባለቀለም ይተካና የቁስሉ ዳር የሚገኘው የሰውነት ክፍል ተከልሎ ይደርቃል። ከሁለት ወይም ሶስት ቁስል ህክምና በኋላ መርገፍ ይጀምራል። በተቃራኒው ግን በሞተውና በደረቀው ቦታ ክፍተት እንደሚፈጠር ወይም ደም መፍሰስ እንደሚጀምር እውነት ነው። ነገር ግን ቁስሉ ንጹህ ይሆንና አስቀያሚ ሽታውም ይጠፋል። ቁስሉም በቶሎ ይድናል። ይህ የህክምና ዘዴ ግልጽ ባይሆንም ስራው ግን ቀላል ነበር። 20 ሲሲ ሲሪንጅ ከረጅም መርፌ ጋር ነው የሚያስፈልገው። ደሙ በሲሪንጅ ውስጥ እንዳይረጋ ሶዲየም ሳይትሬት የሚባል ፈሳሽ ጠብታ ይደረጋል። ከዚያ መርፌ አወጋጉ ልምድና ችሎታ እንደሚጠይቅ ግልጽ ነው። መርፌ ሲወጋ በሚፈጠረው እብጠት ምክንያት ለመጀመሪያዎቹ 10 ደቂቃዎች ህመም ይኖረዋል። ነገር ግን ህክምናው ለበሽተኛው የሚጠቅም መሆኑን የተረዳ ሐኪም ከጩኸትና ዋይታው ጆሮውን ደፍኖ ይሰራል። በአብዛኛው ጊዜ ማደንዘዣ መስጠቱ አስፈላጊ እንደማይሆን ነው የምረዳው። በአንድ አጋጣሚ እኔው ራሴ ይህንን የደም መርፌ መውሰድ ስለነበረብኝ እንዴት እንደሚያም በቀጥታ አውቃለሁ። ነገር ግን ሰው ሊቋቋመው የማይችል ነገርም አልነበረም። መዝገቤ ስለጠፋብኝ ስንት ሰው በደም መርፌ እንዳከምኩ በትክክል ቁጥሩን መናገር ባልችልም ከ80 በላይ ለመሆናቸው ግን እርግጠኛ ነኝ። ከ10 በታች በሚሆኑት ህክምናው አልሰራም፣ ወይም በተሳሳተ መርፌ አሰጣጥ፣ አለዚያም ደግሞ በሽታው በሰውነታቸው ከቁስሉ አልፎ በመሰራጨቱ ነው። በሽተኞቹ ራሳቸው ይህ የህክምና ዘዴ ጥሩ ነው ብለው ስላመኑ ብዙዎቹ እንዲሰጣቸው ይጠይቁ ነበር። ብዙዎቹ የቆሰሉ ሰዎች የደም መርፌ ይሰጠን ብለው ይጠይቃሉ። በሚጠይቁበት ጊዜ ይህ ህክምና እንደሌላው ህክምና ሁሉ ለሚያስፈልጋቸው ሰዎች ብቻ ነው የሚሰጠው ብዬ የማቀርበው መልስ አያረካቸውም። በአራተኛው ቀን እንዳባጉና የቆሰሉ አንድ ግራዝማች አመጡልኝ። ጦርነቱ ላይ ሰዎቻቸውን ለማበረታታት አይዞህ እያሉ ሲጮሁ ጥይት በቀጥታ በተከፈተው አፋቸው ውስጥ ገባ። ጉንጮቻቸው፣ ከንፈራቸው፣ ጠቅላላ ፊታቸው አብጧል። መናገርም አይችሉም። አፋቸውን በከፈቱ ቁጥር የሚያጠለውል ሽታ ይወጣል። ጥይቱ በቀኝ ጉንጫቸው በኩል ገብቶ በግራ ጉንጫቸው ወጥቷል። ጥይቱ ያለፈበት ቦታ ክፍተት ፈጥሯል። ቁስሉ የድርቀት ምልክት ያሳያል። ምላሳቸው በአግድሙ ተከፍትሮ ቆስሏል። ጥርሳቸው ግን አልተነካም። አፋቸውን መጎማመጥ ስለማይችሉ በላዩ መጥፎ ሽታ ያለው ሽፋን የመሰለ ነገር ተጋግሮበታል። ለእኔ ወዲያውኑ ግልጽ የሆነልኝ ነገር ግራዝማቹ የመጀመሪያው የደም መርፌ ሕክምና የሚደረግላቸው ሰው መሆናቸው ነው። ስለ ሕክምናው ቀኝ አዝማቹን ነገርኳቸው። መርፌ ወግቼ በቁስሉና በአካባቢው ባለው ሰውነት ክፍል መካከል ጥሩ የደም መከላከያ ከማበጀቴና በንጹህ መሸፈኛ ጨርቅ ቁስሉን ከመሸፈን ውጭ በዚያ ቀን ይሁን በተከታታይ ቀን ሌላ ያደረግኩት ነገር አልነበረም። ጉንጫቸው ላይ ለነበረው ቁስል ሌላ የተጠቀምኩት ሕክምናም አልነበረም። አፋቸው ውስጡ በደንብ ተጠረገ። ምላሳቸው ላይ ያለው ቁስል በደንብ ተጠረገና የምላሱ ቁስል በመርፌ ተሰፋ። እዚያ በኋላ በጥንቃቄና በትዕግስት አፋቸውን ማጠብ ቻል። ለበሽተኛው የመጀመሪያው ቀን አስቸጋሪ ነበር። ጉንጮቻቸው ከመጠን በላይ አብጠው ነበር። በመርፌ ተሰፋው ምላሳቸውም ህመም ነበረው። መናገር አይችሉም ነበር፣ ግን ቁጣ ከተመላበት አመለካከታቸው እኔ እንደገባኝ ከሆነ እኔን እንደ ትልቅ ጅል ነው ያዩኝ። ከነበራቸው ህመም በተጨማሪ ነካክቼ ሁኔታውን አባብሼዋለሁ ማለት ነው። ለማስረዳትና ለማረጋጋት ያደረግኩት ሙከራ አልተሳካም። በብዙ ምክንያት ሞርፊን የተባለ የህመም መቆጣጠሪያ መድኃኒት ልሰጣቸውም አልደፈርኩም። በሁለተኛው ቀን ተቅላላ ሆነታቸው የተሻለ ሆኖ ታየ። ከሳምንታት በኋላ ቆስሉ ሁሉም ዳነ። ይህ ደግሞ ሁላችንንም ያስደሰተ ነገር ነበር። ጉንጮቻቸው ላይ ቀለል ያሉ ሁለት ጠባሳዎች ነበሩ። ነገር ግን ያን የነበረውን ሁኔታ የሚገልጽ ሌላ ምልክት አልነበረም። ንግግራቸው ሙሉ በሙሉ ተመለሰ። በደም መርፌ በመስጠት ጥሩ ውጤት ካገኘውባቸው አንዱ ይኸው የቀኝ አዝማቹ ቁስል ነው። ንጉሡ የቆሰሉት በሙሉ በሶስት ደረጃ ተከፍለው እንዲመዘገቡ ትዕዛዝ ሰጥተዋል። ቀለል ያለ ቁስል፣ መካከለኛና ከባድ ቁስል። የመጨረሻዎቹ ማለትም ከባድ የመቁሰል አደጋ የደረሰባቸው ሽልማት አንድ ጊዜ በሚሰጥ ገንዘብ መጠን ወይም ጡረታ ይሰጣቸዋል። ይህንን ደግሞ ሁሉም ወታደሮች ጠንቅቀው ያውቁ ነበር። እንግዲህ ቁስሉ ትንሽ ሲሆን ጩኸቱ ግን ከመጠን በላይና የሚረብሽ ይሆናል። ሐኪም መሞቴ ነው፣ በጠና ነው የቆሰልኩት፣ ሊገለኝ ነው፣ እንዳሻርገኝ፣ እጄን ቁረጠው፣ ጉሮሮዬን ጨምረ ቁረጠው፣ ተበላሽቻለሁ። ይህን የመሰሉ ጩኸቶች ከጠዋት እስከ ማታ ድረስ ሰማ ነበር። ቀደም ባሉ በኢትዮጵያ በተደረጉ ጦርነቶች የቆሰለ ሰው ወደ ቤቱ እንዲመለስ ይፈቀድለት ነበር። ከቆሰለ ለሱ ጦርነት አበቃ። አሁን ግን ጥብቅ ትዕዛዝ ተሰጥቶ የቆሰሉት በሙሉ እዛው ግንባር ላይ እየታከሙ ሲሻላቸውና ሐኪም መዋጋት ይችላሉ ሲል ወደ ጦር ሜዳ እንዲመለሱ ይደረጋል። አንድ ቀን አዛዡ ከደጃች አያሌው ጥያቄ መጣ። አንድ ፊታውራሪ ወደ ቤቱ ተመልሶ ይሆን? ነገር ግን ደጃዝማች ደግሞ ይፈልጉታል። ይህ የተባለው ፊታውራሪ ብዙ ጣጣ አድርሶብኛል፣ ቁስሉ ቀለል ያለ ቢሆንም አልዳነም። እንዲህ አይነት ቀለል ያለ ቁስል ባላቸው ሰዎች ላይ ግራ የሚያጋባ ሁኔታ በግማሾቹ ላይ አስተውያለሁ። ቀላሉ ቁስል እንዴት ቶሎ አይድንም ነው ጥያቄው። ሬሰሩ የሚያደርገውንም ነገር ጠጋ ብዬ በደንብ ተመለከትኩ። ነገር ግን አእምሮዬን በመላምት ሆነ በምርምር መልክ በወጥረውም መልስ ማግኘት አልቻልኩም። ሬሰሩ ፈጠነ። ፊታውራሪው ቁስሉን ለረጅም ጊዜ ያላስጠረገ ወይም ያላሳከመ መሆኑን አስታወሰኝ። ወደ ዋሻው ሄጄ ቁስሉን ማየት አለብኝ አልኩ። የተለያዩ ምክንያቶች እያቀረበ እቢ ለማለት ሞከረ። እኔ ግን ድርቅ አልኩ። ቁስሉ የተሸፈነበት ጨርቅ ሲፈታ ቡናማና ግራጫ መልክ ያለው ነገር ከቁስሉ መሃል ተከምሮ አየው። ከስሩ ደግሞ አረንጓዴ ቀለም ያለው መግል መውረድ ጀመረ። ቁስሉ ደግሞ ከነበረው መጠን በአራት እጥፍ ጨምሯል። ቁስልን እየበላ የሚያሰፋ ኬሚካል ያለበት ይመስላል። ምንም መጠየቅም አላስፈለገኝም። የችግሩ መንስኤ ገብቶኛል። ቁስል የሚበላው መድኃኒት ከሆነ ስር ነው የሚዘጋጀው። ስሙን ግን አላቀውም። ከቅቤና ከማር ጋር አንድ እጅ ከሁለት እጅ በሆነ መንገድ ተለውሶ ሲደረግ ቁስል እንዳይድን የማድረግ ችሎታ አለው። እነዚህ ወሮበሎች በአፍንጫዬ እየጎተቱ ሲያዞሩ ይሰንብተዋል። ጥያቄው ደግሞ ማን ነው የሚረዳቸው ነው። ለካስ ወጌሻው ነበር። ለኔ እንኳን እንደ ስራ ጓደኛ ማለት ነበር። የማላቀው ሰውም አልነበረም። በፊታውራሪ ነጋሽ እርዳታ ተይዞ እንዲቀመጥ አስደረግኩኝ። ችሎት ቀርቦ ስንሰማ እያንዳንዱን ሰው በዚያ ሁኔታ ለማከም 5-5 ማርትሬዛ ያስከፍል ነበር። የወሰደው ገንዘብ እንዲመለስ ተደረገና 3 ሰዎች ዋስ ጠርቶ ሁለተኛ ካምፕ ውስጥ ፊቱን እንዳያሳይ ተደረገ። ሌሎች በጠና የቆሰሉ የሞቱም ብዙ ነበሩ። አገጫቸው ብትንትኑ የወጣ ፊታቸውን መለየት እስከሚያቅት ድረስ የቆሰለባቸው ምንም መሳሪያ ስላልነበረኝ ያለ አማራጭ እኔ ራሴ እጅና እግራቸውን የቆረጥኩባቸውንም ይጨምራል። እንደነዚህ አይነት ቆስለኞች ሳይ ይህን ሁሉ ጉዳት ባደረሱ ሰዎች ላይ ምርር ያለ የጥላቻ ስሜት ይፈጥርብኛል። ስልጣኔ ነው ተብሎ ንብረት ለመዝረፍ ጥማት ያለበት ጉልበተኛ ደካማውን የሚያጠቃ ከሆነ በዱር እንስሳት ይህን አይነት ሁኔታ አይደለም ወይ የምናየው? ብዙ የቆሰሉ ሰዎችን አየው፣ አብዛኞቹ እጅና እግራቸውን አጥተዋል። እነዚህ ሰዎች የተገኘባቸው ወንጀል ቢኖር አባት አገራቸውን ለመከላከል መሞከራቸው ብቻ ነው። ታዲያ ይህ በራሱ ድል አደረግን ተብሎ ሲጨፈር አንድ ጠብታ ቅሬታ ወይም ቁስል መፍጠር አልነበረበትም? በመጣው በሁለተኛው ቀን የፊታራሪ ነጋሽ ልጅ ሞተ። ሽማግሌው ስሜታቸውን በምንም መንገድ አላሳዩም። እንደገናም ጀግና ሰው መሆናቸውን አስመሰከሩ። ደህናውን ልጄ አሁኑኑ ነው እከተልሃለሁ ነበር ቃላቸው፣ ያረፈውን የልጃቸውን ቅንድብ እየሳሙ። እኔም በዚህ አምልኮና ህሊናን በሚፈትሽ ሰዓት ተካፋይ ነበርኩ። ምዕራፍ 13 የአፍጋጋ ጦርነት። በእንዳምባጉና በተደረገው ድርጊት ጠላት በንዴት የተቃጠለ ይመስላል። ከጠዋት እስከ ማታ ትላልቅ ባለ 3 ሞተር ቦምብ ጣይ አውሮፕላኖች ራስ ምሩና ደጃች አያሌው ያሉበት ካምፕ ላይ ሲያንዣብቡ ይውላሉ። ትልቅና ትንንሽ ቦምቦች የተገኘው ቦታ ላይ ሁሉ ይጣሉ ነበር። እኛም ከፍንዳታው ድምጽ ጋር ተላምደናል። ጉዳቱ መጠነኛ ነው የነበረው፣ ምክንያቱም ጦሩ በ20 ኪሎ ሜትር ካሬ ስፋት በየቦታው ተሰራጭቶ በየዋሻውና በየጉርጓዱ ተደብቆ ስለነበር ነው። በገበሬው ቤት ያሳለፍኳቸው ቀናቶች በሙሉ ነርፍ የሚሰቀጥጡ ነበሩ። ረጅም ጊዜ በኋላ አሁን ረጋ ባለ መንፈስ ሆኜ ሳስበው እንዴት አድርገን እንደዚያ ያለ አእምሮ የሚበጠብጥን ነገር እንደተቋቋምነው ሊገባኝ አይችልም። ቦምቦች ቀረብ ባለ ቦታ ሲፈነዱ ወዳዘጋጀሁት መጠለያ እየተፋቀቁ ገባለሁ። መጠለያዬም በእቃዎች በፍራሽና በኮርቻ መካከል ነበር። በዚህ መንገድ ትንሽ ደህንነት ይሰማኝ ነበር። የድሪሰሩ የፈጠነ ነገር ግን የባሰ ነበር። ደብረ አባይ ያለ ቦምብ ሲወርድ ስላየ አውሮፕላን በጮኸ ቁጥር አርፎ መቀመጥ አይችልም ነበር። ሳያስበው እየሮጠ አውሮፕላኑ ወዴት እንደሚሄድ ለማየት ይወጣና ዶክተር እየመጣች ነው ይላል። ፈጠነ ሲፈራ በእንግሊዝኛ መናገር ነው የሚቀናው። ደግሞ እየሮጠ ተመልሶ ይገባል። እኔም ድምፁን አጥፍቶ መጠለያ ውስጥ አጠገቤ እንዲጋደም ትዕዛዝ እሰጠዋለሁ። እንደ ውሻ ነው የሚታዘዘው። ነገር ግን ወዲያው ተነስቶ ደግሞ መልሶ ይወጣል። እሱን አርፎ እንዲቀመጥና ዝም እንዲል ማድረግ አይቻልም። በእንግሊዝኛ ዶክተር አናታችን ላይ ናት፣ እርግጠኛ ነኝ የመጨረሻ ቀናችን ነው፣ ምን ማድረግ ይሻለናል? ማበረታታት ሆነ መገሰጽ ወይም መቅጣት ሊያቆመው የሚችል ነገር አይደለም። ተስፋ ቢስ የሚያደርገውን እንዲቀጥል መተው ይበጃል። አንዳንድ ጊዜ ደግሞ እንደተጋደምኩ በሳቅ እንፈራፈራለሁ። የሚያደርገውን ነገር ማየት የሚያስቅ ነበር። ግማሽ ሰውነቱን ከበሩ ውጭ አድርጎ የአውሮፕላን እንቅስቃሴ ለመመልከት፣ አንገቱን ግን ወደ በሩ ወደ ኋላ አጣሞ መሬት ላይ ይተኛል። እኔም ብሆን በጣም ሲበዛብኝ አንዳንድ ጊዜ እየዳፍ ወደ ሜዳው ወጥቼ በረጅም ሳሮች ውስጥ እደበቃለሁ። ፈጠንና ሌሎች ድሬሰሮችም እኔን ተከትለው ይወጣሉ። ንጹህ የሚነፍሰው አየርና የፀሐያው ሙቀት አእምሮዬን ያረጋጋዋል። ድንገት ጎጆ ቢመታ ደግሞ ጎጆ ውስጥ እንዳለን አለመቀበሩም ሌላ ማረጋጊያ ጭምር ነው። አውሮፕላኖቹ ሲሄዱ ተመልሰን ጤነኛ ሰዎችን መስዳለን። ግን እስከሚቀጥለው ጊዜ ድረስ ነው። ሌሎች ጉዳዮችና ሥራ ጊዜያችን ስለሚወስዱልን ሳቅና ጨዋታችን እንደተጠበቀ እንዲቆይ ያድርገውልናል። ከመጠን በላይ የሆኑ ንብረቶችና ሌሎች ዕቃዎችም በእንዳባጉና ጦርነት ተገኝተዋል። የተለያዩ አይነት ዕቃዎች በየዋሻው ውስጥ ተደርድረዋል። የፍራፍሬ ጭማቂ ጠርሙሶች፣ ዱቄት፣ ስኳር፣ የሬዲዮ ክፍሎች፣ መድኃኒቶች፣ ወይን በጠርሙስ፣ ዘይት፣ ቅቤ፣ መሳሪያዎች፣ ጥጥ፣ የተጠበሰ ዳቦ በሳጥን፣ ያልጋ ልብስ፣ የስፓኒሽ ኮፍያዎች፣ አልጋ፣ ጋዜጣ፣ ብሎኖች፣ ልብሶች፣ መጻሕፍት በየዋሻው ተከምረዋል። በተጨማሪም ሁለት አዳዲስ ግራማፎኖች፣ ሶስት ታይፕ መጻፊያዎችና 30 የፎቶ ካሜራዎችም ነበሩ። ወታደሮች በመጀመሪያ ማወቅ የፈለጉት ነገር ምግቦቹ መርዝነት አላቸው ወይም መበላት የሚችሉ መሆኑን ነው። እኔ እንድቀምስላቸውና እንዳረጋግጥላቸው ይፈልጋሉ። ተቀመስኩ ደግሞ ከምግቡ ባለ ንብረት ፊት መሆን አለበት። ወዲያውኑ ላረጋግጥላቸው እችል ነበር። ምክንያቱም ጣሊያኖቹ እስከ መጨረሻው ሰዓት ድረስ ምግቦቹን ይጠቀሙ እንደነበርና ሲለቁም በችኮላ ለቀው ስለወጡ ነው። ለማንኛውም ግን ለማረጋገጥ ብለን አንዱን አህያ ከዱቄቱ ከስኳሩና ከተጠበሰው ዳቦ እንዲበላ አደረግን። አህያው ምንም አልሆነም። ወታደሮችም ተረጋጉ። ከታሸጉት ምግቦች መካከል ወታደሮች የፈለጉት ሳርዲኑን ብቻ ይመስላል። ሌሎቹን ለምሳሌ ሳልመን፣ የአሳ ዝርያ፣ ስጋ፣ የተለያዩ ፍራፍሬዎች፣ ሎብስተር፣ ማርማላት የመሳሰሉትን ለድካሜ ዋጋ የምችለውን ያህል መውሰድ ቻልኩ። የቀረው ወደ 1000 የሚሆን ጣሳ ለሽያጭ እንዲቀመጥ ሆነ። እነዚህ ነገሮች ዋጋቸው ምን ያህል እንደሆነ ስለማያውቁ ወደ ሐኪሙ እየመጡ ዋጋውን እንዲነግራቸው ይጠይቁ ነበር። አሁን መሸጥ መግዛትና እርስ በራሳቸው መነገድ ጀምረዋል። እዚህ ቦታም ቢሆን ሌላ ቦታ እንደሚደረገው ሁሉ የዕቃ ዋጋ እንደ ተፈላጊነቱና እንደ ጥረቱ ነው። አንዳንድ በጣም የሚፈለጉ ዕቃዎች በመጠኑ ነው የተገኙት። በተቃራኒው ደግሞ የማይፈለጉ ዕቃዎች በብዛት አሉ። በፍጹም አዲስ የሆነ ግራማፎን፣ Master's Voice የሚባል ስም ያለው ከሶስት ሸክላዎች ጋር ዋጋው በአራት ማርትሬዛ ተመንኩት። ታይፕ መጻፊያዎች ያን ያህል ጥቅምም አልነበራቸውም። ትልቅ ታይፕ መጻፊያ በሶስት ማርትሬዛ ገዛው። የኋላ ኋላ የዋጋዎችን ዝርዝር በጽሑፍ አዘጋጀው። አለዚያ እረፍት የለኝም። አንድ ቀን አንድ ወታደር ወረቀቶች ይዞ መጣና የምገዛው ከሆነ ጠየቀኝ። አዎ፣ በርግጥ ዋጋውን ከፍ ካላደረገ በስተቀር እገዛለሁ። ሰውየው ለስምንት 1000 የጣሊያን ሊሬ ኖቶች 50 ማርትሬዛ ጠየቀ። ከሌሎች ከተዘረፉ ንብረቶች ጋር የጠላት ካዝና ተገኝቷል። በውስጡም ብዛት ያለው የጣሊያን ሊሬ ተገኝቶበታል። እነዚህን በደንብ የተሳሉና የተዘጋጁ ወረቀቶች እውነተኛ ዋጋቸውን እስኪያውቁ ድረስ ብዙ ቀን ወሰደባቸው። በመጀመሪያ ዝም ብለው በየሜዳው እየጣሉ ለነፋስ ይበትኗቸውም ነበር። በኋላ ግን ትግራይ ውስጥ ባለንበት ጊዜ በሙሉ በእነዚህ ወረቀቶች ሞቅ ያለ መገበያየት ነበረ። በእኔ ግምት ወደ ግማሽ ሚሊዮን የሚሆን ሊሬ በዚሁ ገበያ ሲዘዋወር ነበር። ወታደሮችን በጦርነቱ ለዘረፉት ወይም ለያዙት ነገር በሙሉ እንዲከፈላቸው ፈለጉ። ለመድኃኒቶች፣ ለቁስል መጠቅለያ ጨርቆች፣ መሳሪያዎች ጭምር። ስለዚህ ደጃች አያሌው ገንዘብ እንዲሰጡኝ ጠየቁ። እሳቸውም 200 ማርትሬዛ ላኩልኝና ላገኘኋቸው ዕቃዎች መግዣ ተከፋፈለ። የነበረኝ የመድኃኒትና መሳሪያዎች መጠን ሲጨምር ሳይ ደስታዬ ከልክ ያለፈ ነበር። አሁን ያለኝ የመድኃኒትና መሳሪያ መጠን ለወራት ያህል እንደሚያዳርሰኝ ነው። ነገር ግን ሁሉም አልነበረም። ምክንያቱም ኤተር ለማደንዘዣ የሚሰጥ የሚባል መድኃኒት 1 ኪሎ ብቻ ነው የነበረኝ። ራሴን ደግሞ የዚህ መድኃኒት እጥረት ቢኖርም በቁስል አካባቢ በሚሰጥ ማደንዘዣ እጠቀማለሁ በያረጋጋው። ኢትዮጵያውያን ደግሞ ህመም የመቋቋም ችሎታ ስላላቸው ለቀላል ቀዶ ጥገና ህክምና ስራ ማደንዘዣ አይፈልጉም ነበር። ደጃቻያሌው ገንዘብ ሲልኩልኝ ጣሊያኖቹ መሃል አገሩን በቦምብ መደብደብ እንደጀመሩ አስታውቀውኛል። የደብረ አባይ ገዳም ከነሚያምረው ቤተክርስቲያኑ አመድ ሆኗል። በየሁለቱ ቀን ዳባት ባየር ይደበደብ ነበር። አሁን እርሻውን ሰፈሩንና መንገዶችን በቦምብ ይደበድቡ ጀመር። መጸለም አንድ ትንሽ ልጅ ያልፈነዳ ቦምብ አግኝቶ ጓደኞቹን ጠርቶ ያስቀያሚ ነገር ነው አባቶቻችንን የሚገል ኑ እንደብድበው በማለት ባለማወቃቸው በንዴት በድንጋይ እስኪፈነዳ ድረስ ደበደቡት። እንግዲህ እነዚህ ንጹህ ትንንሽ ፍጥረቶችም የወራሪው መጥፎ መሳሪያ ሰለባ ሆነዋል። በተጨማሪ ደግሞ ሶስት ፊታውራሪዎች ማለትም ተሻገር፣ ገሰሰና ሽማግሌው ሳይሆኑ ነጋሽ ከበለሳ ወደ ግንባር ጦር ወደ አፍጋጋ እንዲሄዱ መታዘዛቸውን ሰማው። አፍጋጋ ወደ አክሱም ወደሚወስደው መንገድ ማለፊያ በር ነው። የሚገኘውም በተከዜና በእንዳ ስላሴ የጠላት ምሽግ መሃል ባለ ቦታ ነው። እንግዲህ ጣሊያኖቹ ጥቃት ቢጀምሩ የመጀመሪያውን ጥቃት ሊቀበሉ ነው። የፈለገው አመቺ ሁኔታና አጋጣሚ ቢፈጠርም ምንም አይነት ጥቃት እንዳይሰነዝሩ ተከልክለዋል። ራስ እምሩና ደጃዝማች ለወታደሮቻቸው አቀማመጥ የተስማሙ መሆናቸውንም ሰማው። የራስ እምሩ ሰዎች ወደ አክሱም በሚወስደው መንገድ በምዕራብ በኩል እንዲቆዩ፣ የደጃቻያሌው ሰዎች ደግሞ በምስራቅ በኩል እንዲሆኑ ሆኗል። በዚህ መንገድ ጥላቻ ስሜት እንዳይፈጠርና በሁለቱ ሰራዊት በኩል የማይሆን ክርክር እንዳይጀመር ነው። አንድ ቀን ፀሐይ ሳትወጣ በሽተኞች አይቼ ወደ ቤቴ ስመለስ ሶስት የጣሊያን ቦምብ ጣይ አውሮፕላኖች ድንገት አየሁ። የገረመኝ ነገር ደግሞ ከአንደኛው አውሮፕላን ትልቅ ነገር ወደ መሬት ሲጣል ቀስተ ደመና በመሰለ ህብረ ቀለም ተከትሎ በሚያፏጭ ድምፅ መሬት ላይ ወደቀ። ወዲያውኑ ሰምተነው የማናቀው አይነት የፍንዳታ ድምፅ ሶስት ጊዜ ሰማን። ሌሎቹ ሁለቱም አውሮፕላኖች ተመሳሳይ ቦምብ ጣሉ። እኔ እንዳየሁት ሁሉ ድሬሰሮቹም አይተዋል። እኔም ይህ አዲስ ነገር ምን ይሆን ብዬ አሰብኩ። የራሴ ጥርጣሬ የነበረኝ ግን እርግጠኛ አልነበርኩም። ልክ አውሮፕላኖቹ እንደሄዱ ቦምብ ወደ ጣለበት አቅጣጫ ሮጥን። የወደቀው ከኛ ቦታ 300 ሜትር ርቆ ከሚገኝ ትልቅ የእርሻ ቦታ ነው። ልክ ከቦታው ለመድረስ ሲሶ መንገድ ሲቀረኝ ድንገት እንግዳ የሆነ የነጭ ሽንኩርት ወይም የሰናፍጭ ሽታ አሸተተኝ። የትኛው እንደሆነ መለየት አልችልም። ለማንኛውም ግምቴ ልክ ነበር። የጋዝ ቦምቦች ነበሩ። መርዝ መርዝ እያሉ ሰዎች እየጮሁ ከሜዳው እየሮጡ ይወጡ ጀመር። እኔም ዞሬ መሮጥ ጀመርኩ። የነበረኝ የመርዝ ጋዝ መከላከያ ጭንብል ቤቴ ውስጥ ግድግዳው ላይ እንደተንጠለጠለ ነበር። አንድ የጋዝ ቦምብ ብቻ ነው መሃል እርሻው ላይ የወደቀው። ሌሎች ሁለቱ ራቅ ብሎ ሜዳው ላይ ከእርሻው ማዶ ነው የወደቁት። በውጤቱ ሰባት ሰዎች ሲሞቱ ዘጠኙ ቆስለዋል። ሁሉም የሞቱት የሴት አገልጋዮች ነበሩ። አንድ ቤት ውስጥ ሆነው እህል እየፈጩ ዳቦ ይጋግሩ ነበር። የመርዝ ጭሱ በክፍቱ በር በኩል በበቂ መጠን ገብቶ ሳምባቸውን በጥቂት ደቂቃዎች ውስጥ አቃጥሎታል። ከቆሰሉት መሃል ደግሞ ሁለት አይነ ስውር ሆነዋል። አንዱ ገና የ14 ዓመት ልጅ ነበር። بفنتاريونا بمرزغازو بتكتك بلو قصلو سلنبر كسامنت بوالا موتا يكررو تيكوسرو تسجستو قويتو اگر جموال ماستاوشا مياجاي تفتو بيلي كارنبر نگرگن كزي درگيت كولتكن بوالا اگنيوت كانون سايو يمرزو بوم يهت آليانو چيگن نستو تانبر ومبوچن يطالوت يگن ناوازي ماولتنو انيم تلكو بالاچن ممتاتو تزم آلالينيم نبر يابشوش گننا كاوروپايان گننا اسرا آرات تکن زگيتو سلمي كبر انيم عبرري بزاو كان باكب إشارينيال بيجي وسنكو كاوروپايان گننا يکنو لات تواتونو في توراري تشاگر يتلاك دبدابي درسين يتاليان ريجمن اكسومن لكو ود افغاقا ايه دانو وجيا يمايكر نغرنو سلزي قولت دريساروج كمساريان ناكو سلماك كميا قساقسكا باس چكواي اندلق تايقوين انيم ودياونو قولت بقلوچنت مولو قواز عزاقا جو نغرقل منقد ودياونو مجمر عالچالنم مكنياتهم قولت اوروبلانوج بنياننا بندات الداتي محل باللو ميلالي ايان شاببو نبر تترابي وين تجمعري هاي انداي شاقر ايجا كالتكالون دا نبر قلز نبر خونوم كافقاقا بكل منم عينت يتاقصدنس غنا عالسمانم اياك مامو قولتو دريس روج اوروبلانوجو كهيرو كان جسات بوالا هيرو يه كلو سيوان شماغل ليو في توراري نغاش يترفاس چون توراس سباسبو دنگت يمي فلقو كوانه بمالت يزن بابازاكو چاكاوز تونو يتبابقالو يوتا دروچ يو جياف اللاغوت منم عالقنسم كمنجي الزين بلاي ياقرارونا يفكرو نبر كاكانو سباس ساعت يتاكسدمس يسمع جمبر كتكي الدكي كاوش بوهالا تكتاتا يتاكسدمس مسمعات كتالا وجياو بامولو هاي يتاكايدانو بروك منصر سمالكت ينياسا وج بدنگاو چننا بزافو جربا عدفتاوال نگرگن سيتاكسو پوفيالا ودسما يميوتاون چساي بمياسا زنونيتا عبزانيو طوريازو مسالة ياللفبت آروغي مودين مهونو تزالين دياوم بچسو مكنيات يطلات إلاما انديوانو نو يادرگاتشو الفالفو والتدرج ببودن إيزللو ودفيسيروتو يتايان ويم يتلم عمدوتن يكبابازة دي يموكرالو هونم بيجنسي ودوهالان ديافة قفقو يقددالو تلاتن مايت عالچالكم مغنياتهم قويسا غارا جربا تكللو نبار بسو ساتات عالفو كفي توراري تشاگر يتلاك تنفاشم مياتروسو يجيرو تمتا يتلاكو دريساروش عالدرسون بلو نگري مالفتن يوم ريساروچون كونزو باشاگر كميداو سايدرسو زاف سرتك امتو يا ياچو مونون تقومين يترقمو فاريوچ هيوتاچو لمادان هالا في النتاچون زنگتوال السرطاوچ اللوبت عجابي كفي توراري نگاش متطللنا منگت جمبر بزو كلميتروش تاوزن كونزو مادو انددر رسم آسفريوانا ياوروبلان دمسنا فنجي مسمات جمبر بدم بلمايات غارالاي وطان عند بان دي يتكتات تلا يوارج اس شكب اندم سسو ودلاي تقلل دي لنا ودعونو بيال باجاو سيفانتاتر نعلن حيا سبات اوروبلانوش بزوريو ايان جاببو بيبوتاو جنسسان ناتفات ياسفافالو بيتا جمعري ينيا يكاداميو طورسن كناتت ككفل سووش بميداو سيروتو ايو باروبلانوچو تقات يدرس باچو نبر وگياو چبتا سر نبر يراساچون سووش لالا مقدات آبراريوچو وگياو بوتالاي بومب مطال الجفاروم زيهوني تام وگياو ودال دبت بوتا مقدتال التچالم فزافو سر ياغنيو اچو دريساروچ لراساچو مطاليا اندي فلقونا گوازونم اندي تبقو تزاز تسطاچو نينا جابيوچي بايجيرو نگر فزن غاراولاي باللو كتقواتوش سر قوم اهون ወደ ማለፊያው በር በመሄድ ቦታ እየያዘ ያለው ለጣላት ጦር ማየት ቻል። ኢትዮጵያውያን ደግሞ በእልክ መቋቋም ጀመሩ። አንድ ቡድን ጣሊያኖችን ከጀርባ ለማጥቃት ወደ ቆየት ሳተራራ ሲገሰግስ በብዙ የጣሊያን አውሮፕላኖች ታየ። ያም ሆኖ ተበታትኖ ግፊቱን ቀጠለ። ኢትዮጵያውያኑ መሪ እንደጎደላቸው ማየት ይችላልው። በጭራሽ መሪ ያለ አይመስልም። በመቶ በመቶ ሰዎች ያሉባቸው ቡድኖች ከያቅጣጫው ይተራመሳሉ። ብዙ ጊዜም እርስ በርሳቸው ይተላለፉ ነበር። በሌላ በኩል ጣሊያኖቹ ያለማቋረጥ ወደፊት ይገፋሉ። ተፋላሚዎቻቸው ኢትዮጵያውያኑ ጣሊያኖቹን ከጀርባ ለመክበብና ለማጥቃት መንገዱን ከፍተውላቸው ይሄዱ ይመስላል። የታክቲክ ጣላትን ያሳሰበው ይመስላል። ነገር ግን የኛ ሰዎች ለረጅም ጊዜ ውጊያውን መቀጠል ይችላሉ? አውሮፕላን በላያችን ላይ አለፈና ቁልቁል ወርዶ ከኛ የኪሎ ሜትር ርቀት ላይ ያረፈ። ገና ሞተሩ ሳይቆም ሶስት ሰዎች ዘለው ወጡና ወደ ምስራቅ አቅጣጫ መሮጥ ጀመሩ። ወዲያውኑ ሌላ አውሮፕላን በላያቸው ላይ ከነፈ። ነገር ግን በራሱ እንደ እንዝርት መሽከርከር ጀመረና በአፍንጫው ተከፈከሰና ተገልብጦ በጀርባው እንደወደቀ በእሳት መያያዝ ጀመረ። ይህ ሁሉ በጥቂት ሰከንዶች ውስጥ ነው የሆነው። ገና ምንም ቃል ሳልተነፍስ የኔ አጃቢዎች የሚሮጡትን ጣሊያኖች ለመያዝ ወደ ሜዳው መሮጥ ጀምረዋል። እነሱን ያዩ ሌሎች ደግሞ ተከተሏቸው። የጣሊያን አውሮፕላኖች አሳዳጆችን ለመግታት በመሞከር አውቶማቲክ መሳሪያ በቅርብ ተጠግተው ይተኩሱና ቦምብ ይጥሉም ነበር። በማለፊያው በር ላይ ያለው የጣሊያን አዛዥ ሶስቱ ጓዶቹ ያሉበትን አደጋ ይመለከት ነበር። ከዚህ ቀጥሎ አይቼው የማላቀው አስደናቂ ትዕይንት ተፈጠረ። ወደ መቶ የሚሆኑ ፈረስ ጋላቢዎች ከማለፊያው በር በኩል ያዋራጉም እያስነሱ መጋለብ ጀመሩ። አንገታቸውን ወደፊት ሰደድ አድርገው ሲከንፉ ፈረሶቹ መሬት ላይ የተኙ ነው የሚመስሉት። ጋላቢዎቹ ደግሞ ወይ የፈረሶች አንገት ላይ ተጋድመዋል ወይ ፈረሱ ላይ ቆመው ወደ ኋላ ዞረው ተቀምጠው በግራና በቀኝ እየተኮሱ የጦርነት ጩኸት ያሰማሉ። ሌሎች ሳይሆኑ ካዛኮች ወይም የሰሜን አፍሪካ አረቦች ናቸው እንዲህ አይነት ግልቢያ የሚችሉት ብዬ አሰብኩ። ከትሪፖሊ የመጡ ፈረሰኞች ነበሩ። ሶስቱ የሚሸሹት ጣሊያኖች ጋላቢዎቹን ሲያዩ ወደ እነሱ ሮጡ። ወዲያውኑ ፈረሰኞቹን ተቀላቅለው ተሰወሩ። ጋላቢዎቹ ፍጥነታቸውን የቀነሱ ቢመስልም ያቆመ ሰውም አልነበረም። ከዛም ትልቅ ክብ ሰሩና በመጡበት ፍጥነት ወደ ኢትዮጵያውያኑ ተመለሱ። ጥቅ በማይገኝለት ድፍረት ሞትን ሳይፈሩ በመደናገጥ ከፈዘዙበት ኢትዮጵያውያኑ መካከል ገብተው ማጥቃት ቀጠሉ። ማቆሚያ የሌለው ከመመስል አንድ ሰዓት በኋላ ጋላቢዎቹ ወደ ማለፊያው በር ተመለሱ። ጣሊያኖቹን አድነዋቸዋል። ግን አምስት አረቦችና ፈረሶች ሜዳው ላይ እንደተጋደሙ ቀርተዋል። የአረቦቹ ጋላቢዎች ላይ የነበረው ትኩረት ለመቀነስ ቃኝ የአስካሪ ወታደር ቡድን በሜዳው በግራ በኩል ሄዷል። ነገር ግን በሁሉም አቅጣጫ ተከቦ ነበር። ሌላ ተጨማሪ ቡድን ደርሶ ባያስጥላቸው ሙሉ በሙሉ ይደመሰሱ ነበር። ከባድ ውጊያ ቀጠለ። ብዙ የጣሊያን መኮንኖች ሞቱ። የጠላት ጦርም ተበታትኖ ወደ ኋላ ማፈግፈግ ጀመረ። በዚህ ሰዓት ከተራራው ጀርባ የሄደው የኢትዮጵያውያን ጦር ከጀርባ ያጠቃ ይመስላል። ምክንያቱም ጨለማው ሳይመጣ የጣሊያኖቹ ማለፊያ በሩን ትተው ሸሽተዋል። ከዚያ ከግማሽ ሰዓት በፊት የመጨረሻው አውሮፕላን ተመልሶ ሄዷል። ኢትዮጵያውያን ማታውኑ በዚህ ቦታ አደሩ። የውጊያውን የተለያየ ደረጃ ስከታተል ተመስጬ ስለነበር ስለራሴ ምንም ሳላስብ ብቻዬን መቅረቴን አላስተዋልኩም ነበር። አጫቢዎቼ አልተመለሱም ድሬሰሮቹም የት እንደሄዱ አላውቅም ወደ ቦታዬ ብቻዬን መንገድ መጀመሩ ራስን ከመግደል ነው የሚቆጠረው በዚህ ግርግር ሰዓት ብቻውን የሚጓዝ ነጭ ሰው ከታየ ለመተኮስም የሚያቅማማ አይኖርም ያለሁበት ቦታ ለሊቱን ማሳለፍ ነበረብኝ ሲነጋ ሰው እኔን ፍለጋ መምጣቱ አይቀርም በቅጠሎችና በቅርንጫፎች መኝታ አዘጋጅቼ ወዲያውኑ ተጋደምኩ እሳት ለማንደድ አልደፈርኩም እንቅልፍ ያልመጣም ነገር ግን አልተሰላቸውም ነበር ሐሳቤ ቀን በሆነው ነገር ላይ ነበር በተለይ ከጣሊያኖቹ በኩል ፈረሰኞቹ ተአምረኛ በሆነ መንገድ ጣሊያኖቹን ያዳኑበት ሁኔታ እኔ እንኳን ፈረስ የምወድ ሰው አይደለሁም ከጧቱ ሰዓት ሲሆን የሆነ ሰው ሐኪም ብሎ ሲጠራ ሰማው የተከበሩት ሽማግሌ ፊታውራሪ ነጋሽ ራሳቸው ነበሩ እንደሳቸው አባባል ከሞት ሊያድኑኝ ነው የመጡት በውጊያው ሳቢያ ሁሉም ሰው ረስቶኛል አውሮፕላኖች በጊዜ መጥተው በጦርነቱ ለምን እንዳልተካፈሉ ማሰብ ጀመርን ከቀኑ 9 ሰዓት እስከሚሆን አልመጡም ብዙ ቀናት በኋላ ሰላዮቻችን ሲመለሱ ምክንያቱ ግልጽ ሆነልን እኔም ከጦርነቱ በኋላ ሁለት የጣሊያን መኮንኖች አነጋግሬ ሁኔታውን አረጋግጫለሁ የገናለት ጠዋት 7 ቦምብ ጣይ አውሮፕላኖች ሙሉ በሙሉ ቦምብ እንደጫኑ ከአክሱም ወደ አፍጋጋ እንዲበሩ ታዘዋል 6ቱም ተጭነው ነበር 7ኛውን ለመጫን ዝግጅት በሚደረግበት ጊዜ አንድ ነገር ተፈጠረ ሁኔታው በትክክል እንዴት እንደሆነ አይታወቅም ነገር ግን የሚባለው አንድ ሰው ቦምብ መሬት ላይ ጥሎ ፍንዳታ ተጀመረ ጥቂት ደቂቃዎች ዘግየት ብሎ ሁሉም በቦታው የነበሩት 7 አውሮፕላኖች ወደ ሰማይ ተነሱ በዚህ ጊዜ ግን ወደፊት ሌላ ጉዳት እንዳያደርሱ በፈንጂው ብትንትን ብለው ነበር ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ
ጫካው ገባ ሳይሰና በተኝ ወሸኛው ነበር ምንም ቤታ ከተኝ